አሻም የተከበራችሁ የጨዋታ አድማጮች በሸገር 102.1 ሬዲዮ እና በሰሜን አሜሪካ በኢትዮጵያን ሄሪቴጅ ፋውንዴሽን ትብብር የተጀመረው የኢትዮጵያውያን ኦራል ሂስትሪ ፕሮጀክት በአሜሪካ ጥቂት ግዛቶች በመዘዋወር የኢትዮጵያውያንን ወደ አሜሪካ ፍልሰት ታሪክ በአሜሪካ ኑሯቸውን በመሰረቱት እንግዶቻችን አማካኝነት ማስተላለፍ መጀመራችንን ታስታውሳላችሁ። በተለይ የዛሬው የጨዋታ እንግዳ ዝግጅታችን ደግሞ ወደ ሂውስተን ቴክሳስ ይወስደናል። የዓለም የኤነርጂ ማዕከል የምትባለው በነዳጅና የተፈጥሮ ጋዝ አምራችነቷ ምክንያት ግዙፎቹ ነዳጅ ኩባንያዎች መቀመጫ የሆነችው ሂውስተን የኤሮኖቲክስና የባዮሜዲካል ሪሰርች ማዕከልም ናት። የሥራ ዕድል በሽ ነው በሚባልበት በቴክሳስ ግዛት በርካታ ኢትዮጵያውያን ይኖራሉ። ብዙዎቹ በተለያዩ የሥራ መስኮች የተሰማሩ ሰርቶ አዳሪ ናቸው። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን አቶ ከበደ ገብራይ በሂውስተን ረጅም ዓመት ከኖሩ ኢትዮጵያውያን አንዱ ናቸው። ወደ ጨዋታችን ከመሄዳችን በፊት በሂውስተን ቆይታዬ ቃለ መጠይቁን ያመቻቹልኝን ያስተናገዱኝን እንዳመሰግን ፍቀዱልኝ። አቶ ዳንኤል ጌታቸውና የሸገር አድማጭ ሆኑት ባለቤታቸው ወይዘሮ ታፈራው አበበን እንዲሁም በፎቶግራፍ ስራ ያገዘነን አቶ ዮናስ ወልደ ጻድቅን በተጨማሪም አቶ ኢብራሂም ሙሳ ልባዊ ምስጋና ይድረሳቸው። ቃለ መጠይቁን ያካሄድ ነው በራይስ ዩኒቨርሲቲ ውድሰን ሪሰርች ሴንተር ስቱዲዮ ነውና ይህን ያመቻቹትን ሚስስ ኖርጂ ጉተሬን አመሰግናለሁ። በመጨረሻም የዛሬ እንግዳችንን አቶ ከበደ ገብራይንና ባለቤታቸውን ወይዘሮ ፀሐይ ቸኩልን ሀርከፉኔ እላለሁ። በቅድሚያ የዛሬውን እንግዳችንን እናስተዋውቃችሁ። አቶ ከበደ ገብራይ የተወለዱት ትግራይ ኢሮብ ውስጥ ሰቤያ በተባለች አነስተኛ ከተማ ውስጥ ነው። ያደጉት በተለያዩ የኢትዮጵያ አካባቢዎች ድሬዳዋ፣ ጎሬ፣ ባሌ ጎባ፣ ደብረ ማርቆስ ኖረዋል። አብዛኛውን የወጣትነት እድሜያቸውን ያሳለፉት አዲስ አበባ ቀበና ጃንሜዳ አካባቢ ነው። በትምህርት በኩል ባሌ የመጀመሪያ ደረጃ፣ ደብረ ማርቆስ ሁለተኛ ደረጃ ትምህርታቸውን ተከታትለዋል። ኃይለ ሥላሴ ዩኒቨርሲቲ የጀመሩትን ትምህርት በአሜሪካ ቀጠለው በኤሌክትሪኮ ሜካኒካል ኢንጂነሪንግ ዩኒቨርሲቲ ኦፍ ሂውስተን ተመርቀዋል። አቶ ከበደ ገብራይ አሜሪካ ውስጥ በተለያዩ የሥራ መስኮች የሰሩ ቢሆንም ለ25 ዓመታት ያገለገሉት በYMCA የዓለም አቀፍ የስደተኞች ማስፈር ፕሮግራም ነው። አቶ ከበደ ከወጣትነት እስከ አዋቂነት ዕድሜያቸው በአሜሪካ ለረጅም ጊዜ ኖረዋል። ይህ ቃለ መጠይቅ ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት በዩናይትድ ስቴትስ የኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ትብብር የተዘጋጀ ነው። ዛሬ ፌብሩዋሪ 18 ነው። ሂውስተን በሚገኘው ራይስ ዩኒቨርሲቲ ስቱዲዮ ውስጥ ለተቀረጸው ቃለ መጠይቅ አቶ ከበደ ገብራይ አብረውኛሉ። እኔ ማዕዛ ብሩ ነኝ ከሸገር 102.1። አቶ ከበደ እንግዲህ እርሶ አሁን ጡረታ ላይ ነዎት ይመስለኛል። እና
ታሪኩ ተወላ ነው ይህንን ያደረግኩት ትምህርት ከ13 ዓመት 10 ዓመት እዛው ብዛት ያልኩበት 3 ዓመት
ከኮቪድ
ከዛ ክትልና 10 ዓመት ወጣ ትችል
ጡረታ ነው። ወደፊትስ እዛ ለመኖር ያስባሉ?
አስባለሁ፣ ፍላጎቱ አለ። በመኖር ነው እንጂ ፖለቲካሊ አክቲቭ ሆኜ የመኖር ፍላጎቱ የለኝም። ከስራም ጥሮታ ወጥቻለሁ።
ከፖለቲካም
ጥሮታ ወጥቻለሁ። ለአዲሱ ትውልድ ቦታ መለቀቅ አለበት ብዬ ከሚሉ ሰዎች አንዱ ነኝ። ኦፒኒየን የለኝም ማለት አይደለም፣ ግን እንደዚህ ተደራጅቶ አክቲቭ ሆኖ ፖለቲካ ላይ ኢንጌጅ ማድረጉ ፍላጎት የለኝ።
ለምን ይመስሎታል የማይሳካው? ምናልባት አብዛኛዎቹ ሙከራዎች የመልቲ ፓርቲ ሲስተም ውስጥ ፓርቲሲፔት ለማድረግ የመፈለግ ነገር አለ። ከዛም በተረፈ ደግሞ የኢትዮጵያን ወደፊት እጣ ፈንታ ቁጭ ብለን እንነጋገርበት የሚል ሀሳብ ይዘው የሚነሱ ብዙ ግሩፖች አይሳካም። ወይ በተሳትፎ ማነስ ሊሆን ይችላል፣ ወይንም ስልጣን ላይ ያለው መንግስት እነዛን ነገሮች ያለመፈለግ ሁኔታዎች አሉ። እና በተለይ የተማሪ ንቅናቄ ውስጥ የነበረው ትውልድ መደራጀትን ያውቅበታል። በኢትዮጵያ ጉዳይ ላይ ደግሞ የሚሰማኝን ይሆናል ብዬ የማስበውን ጠቅማል ብዬ የምገምተውን ልሳተፍ የሚል ፍላጎትም አለው። ነገር ግን እንዲህ የመሰባሰቡ ነገር በጣም አስቸጋሪ ይሆናል። ለምን ይመስሎታል?
አስቸጋሪ ነው። እሱን ለመመለስ አንድ መልስ ያለው አይመስለኝም። በእኔ ግምት ከባህላችንም ይጀምራል። በንጉስ ነው የተገዛ ነው ለብዙ ዓመት አብሶሉት ፓወር ሆነው የነበረው የንጉሱን ስርዓት ቀየረ የተባለው ደርግ መጥቶ ያው የዋን ፓርቲ ዲክቴተርሺፕ ነው ያካሄደው። አብሶሉት ፓወር ነው እንደውም በባሰ ሁኔታ ነው የተካሄደው። ኢህአዴግም ሲመጣ መልታይ ፓርቲ ሲስተም ለስም ፈቀደ እንጂ በግብር ወይ ራሱ የፈጠራቸው ድርጅቶች ናቸው ወይ ሌሎቹን እሱ በመትሮ በሰጣቸው ልክ እንዲንቀሳቀሱ አድርጎ ነው እንትን ያለው። ይሄ ሁሉ ተጽዕኖ አለው። እንግዲህ ከዛ በኋላ ያለው አሁን ያለፉት አምስት ዓመቶች ናቸው። በዚህ አምስት ዓመትም የአብይ መንግስት ያደግ መንግስት ወራሽ ነው፣ ሪፎርም ነው የሚያካሄደው። ሌላው የፕሮፌሰር ብርሃኑ እንደዚሁ ዲሞክራቲክ የሆነ የመልተበርት ሲስተም የሚቀበል እንቅስቃሴ አለ። ሌሎች እንደዚሁ የሚካሄዱ አንዳንድ ነገሮች አሉ። ዶክተር በየነ በኩል ሶሻል ዲሞክራትስ ምናምን ጅማሮ ጥሩ ነው፣ ግን አዲስ ነው። አንድ ጊዜ ይወስዳል። ያ ትራንዚሽኑ ያደግንበት ባህል እና ያሳለፍናቸው ነገሮች ከዚህ አይነት ሁኔታ በአንድ የተላቀን መከባበር ያለበት የመልታይ ዲሞክራቲክ ስርዓት በሲምፕሊ በሶሲዮ ኢኮኖሚክ ፕሪንስፕል ላይ ከዘር ወጣ ብሎ ለህዝቡ ይሄ ነው የሚበጅ ኢኮኖሚክ ስርዓት ላንተ ይሄ ነው ብሎ የመወዳደር ሁኔታው በደንብ ገና ቦታ እንትን አላለም። ስርዓት አልያዘም፣ ጊዜም አላገኘም። የመወከብ ነገርም አለ። ይህ መንግስትም ጦርነት ውስጥ ነው የገባው ካለፈው ስርዓት ጋር እንትን ብሎ። ምርጫ ሲካሄድም ኦልሞስት በእኔ ግምት የሬፈረንደም አይነት ምርጫ ነው። ከኢህአዴግ ጋር ያለው ከህብረት ወያኔ ጋር በተለይ ያለው ፍጥጫ መቋቋም የሚችል ኦልሬዲ ያለው መንግስትና ስርዓት ይሻላል በሚል የሬፈረንደም አይነት ምርጫ የተካሄደ ነው መስሎ የሚታየኝ እና ይህን ያህል ተስፋ የሚያስቆርጥ አይደለም በእኔ ግምት። መሰራት ያለባቸው ብዙ ነገሮች አሉ። የምናየው በአንድ አመት ሁሉ ነገር ይሰራል ማለት አይደለም። ሁሉም ዲሞክራሲ ጊዜ ወስዶ ነው የተመሰረተው። ጅምሩ እስካለ ድረስ አምስት ዓመት የሚቀጥለው አምስት ዓመት ላይ ትንሽ የተሻለ ነገር ካየ የትራንዚሽን ነው ከስያ ላይ የተሻሻለ ይሄዳል እንጂ እንዲህ በአንዴ ይመጣል ብሎ ኤክስፔክት ማድረግም ትንሽ የማይሆንም ነው። በዛ መንገድ ማሰቡም ለሞራልም ለራሱ ተስፋ መስኮረት ነው የሚሆነው። እኔ ጥሩ ፖዘቲቭ ነው የሚታየኝ ነው። ከዚህ የዘር አደረጃጀት መውጣት ከቻል ሌላው በጊዜው ይስተካከላል ነው የሚለው። የዘር አደረጃጀት ለእኔ ብዙም ትርጉም ያለው አይደለም። አንድ ዘር አንድ አይነት የሶሲዮ ፖለቲካል አውትሉክ ሊኖረው አይችልም እና ፓርቲ የሚሰባሰበው ሲሚላር የሆነ የሶሲዮ ፖለቲካል ኢንትረስት ያላቸው ግሩፖች ከሁሉም ዘር ተሰባስበው በእምነታቸው በኢኮኖሚክ ሶሻል ፖሊሲያቸው ላይ የሚገናኙበት ነው እንጂ ይሄ የተቃረነ አይነት የኢኮኖሚክ ኢንትረስት እና የሶሻል እንትን ያለው ግሩፕ በአንድ ላይ ሆኖ በአንድ ዘር ፓርቲ መሆን ብዙም ለእኔ ትርጉም አይሰጠኝም። እዚህ የኖርጉበት ሀገርም የዘር ድርጅቶች ይፈቀዳሉ። አለ የጂውሽ ፌዴሬሽን አለ፣
ኔቲቭ
አሜሪካ፣ ሁሉም የተለያዩ አሉ ድርጅቶች አሉ በዘር የተደራጁ። ግን ከኮሌክቲቭ ባርጌን ውጭ ሌላ ነገር አይሰሩበትም። የራሳቸውን ግሩፕ ኢንትረስት ነው ማስጠበቅ የሚፈልጉት። ይሄ ፓርቲ ቢመረጥ ለእኔ ግሩፕ ምን ያደርግልኛል፣ ምን ታደርግልኛለህ ብሎ ቃል አስገብቶ ኢንዶርስ አድርጎ የራሱን አባሎች ያንን የተለየ በሶሻል እና ኢኮኖሚክ ፖሊሲ ላይ የተመሰረቱ እንትኖች ድርጅቶች እየደገፉ እነዛም የነዚህን ቦት እንትን ለማግኘት ኮንሴሽን እየገቡ የሚካሄድ ነው እንጂ እንትን አይደለም። በዘር ስትሪክትሊ ፓርቲ የለም። ከአንዱ ምሳሌ ነው የዲሞክራቲክ ስርዓት። ኢትዮጵያ መሆን ያለበት የዘር ድርጅት አይኑር አይደለም። ለአካባቢያቸው ልማት ለአካባቢያቸው ጥቅም መሞገት ይችላሉ። ሁሉም የአካባቢው ኢንትረስት ቢኖረው ችግር የለውም፣ መኖርም አለበት።
መደራጀትም በዛ መንገድ ይቻላል
ይቻላል መቻልም አለበት። ግን ፓርቲ መሆን ደግሞ ሌላ ነገር ነው፣ ለየት ይላል። እና እዛ ላይ ነው እንግዲህ የኔ ልዩነት ያለው።
አነስተኛ ቁጥር ያላቸው ህዝቦች ወይም ደግሞ በዚህ በኩል ልማትም አላገኘንም የሚሉ ጥያቄዎች ያሏቸው ህዝቦች በአካባቢያቸው ተደራጅተው ይህን ጥያቄ በሶሽዮ ፖለቲካል መልክ ለተደራጀው ፓርቲ ጥያቄ ማቅረብ ይችላሉ ነው አደለ?
እነዚያን ቦት የፈለገ ፓርቲ ለነዛ ሰዎች ትምህርት ቤትም መንገድም መስራት ካለበት፣ ጤና ጣቢያ መስራት ካለበት ቃል ገብቶ ቃሉን በስራ ላይ እያዋለ እነዛን ሰዎች ከጎኑ ማሰለፍ የሚችልበት ሁኔታ መፈጠር አለበት። እነዛም ሰዎች ይሄ አነሳ ብሔር የምትያቸው በፈለጉት ፓርቲ ውስጥ ገብተው ባመኑበት ሶሻል ፓርቲ የመሳተፍ እድሉን ለሁሉም በር ይከፍታል። ህዝቡንም ሁሉንም ያሰባስባል። የሰሜን የደቡብ የምናምን የሚል ነገር አይኖርም። እና ወደፊት እኔ ተስፋ የማደርገው በዛ መልክ ኢትዮጵያ የምትደራጀትበትና የፖለቲካ ስርዓቱን በዛ መልክ የሚሄድበት ሁኔታ ጊዜ ቢወስድም ይመጣል የሚል ተስፋ የማደርግ ሰው ነው።
አቶ ከበደ እንግዲህ በአሜሪካ ሲኖሩ 50 አመት ሊሆኑት ነው። በወጣትነት ወመተው ተዳርም ልጆችም የተገኙት እዚሁ ያሉ ነውና መቼ ነው ጋብቻ የፈጸሙት? ስለ ልጆቹ ስለ ቤተሰቡ እንዲነግሩኝ ፈልጌ ነው።
ባለቤቴ ፀሐይ ቸኮል ትባላለች። ስማኔ አራት አካባቢ ላይ ነው የተገናኘነው። ብዙ አመት አብረን አሳልፈናል።
በስራው ነው የተገናኛችሁት?
በኮሚኒቲ ነው የተገናኘነው። እና ሁለት ልጆች አሉን፣ ይሽካ ገብራይ እና ዳንኤል ገብራይ የሚባሉ። ሶስት የልጅ ልጆች አሉን፣ ቤዛ ዴል፣ ቅዱስ ዳንኤል እና ዮሐና ዳንኤል የሚባሉ ልጅ ልጆች አሉን። እኔ ወደ ኢትዮጵያ የመግባት ጉጉቴ በጣም ከፍተኛ ስለነበረ ጡረታ ወጥቼ እገባለሁ ሀገሬ ብዬ ስወስን እርሊ ሪታይርመንት ነው የወሰድኩት። የመጨረሻው ዝቅተኛው የእድሜ እንትን ላይ ነው ጡረታ ወጥቼ እገባለሁ አልኩት። ባለቤቴ በኬሪየሯ በጣም ጥሩ ፖዚሽን ላይ የነበረች ለባንክ የምትሰራ ሺወዝ ዲዛስተር ሪከቨሪ ፕላነር እና ቢዝነስ ኮንቲኒቲ ፕላነር ሆና በጥሩ እድገት ላይ የነበረችበት ጊዜ ስለሆነ ነበር። ግን የኔ ፍላጎት ለማሟላት ስራዋን አቁማ አብራኝ ኢትዮጵያ ገብታ አብራኝ እየተመላለሰች ያው በእንደዚህ አይነት ሁኔታ ነው የምንኖረው እና እግዚአብሔር ብሌስ አድርጎናል። እድለኞችም
ሀሳቡ ቀረ እንዲ ወደ ኢትዮጵያ የመመለሱ
ሀሳብ አልቀረም። ሁለት እንትኖች አሉ። አንደኛው ከዚህ ከኮቪድ ጋር በተያያዘ እዚህ የቆየንበትም አንዱ ምክንያት ትንሽ አለርጂ እንደ አስማ ምናምን ስላለባት ያንን ሪስክ መውሰድ አልፈለግንም። እና በፊት ክረምት ላይ ነበር አስማ የሚያስቸግራት፣ ክረምቱን አቮይድ እያደረግን እዚህ እናሳልፍ ነበር። አሁን ደግሞ እንደዚሁ ከክረምቶችም እንትን ስለሚል ያንን ሪስክ ያለመውሰድ ነው። የመሄዱ ግን ፍላጎት አለን። አሁንም ከሰሞኑ እንሄዳለን ብለናል። ግን የጤና ጉዳይ ይወስነዋል እሱ እንጂ ፍላጎቱ አለ። አሁንም
ኢትዮጵያውያን በአሜሪካ ብዙ ጊዜ እርስ በራሳቸው ነው የሚፈላለጉት፣ የሚሰፍሩትም እንደዚሁ ኢትዮጵያውያን ባሉበት አካባቢ ነው ይባላል። እና እንዴት ያውታል እርስዎ? አሁንም ያው ነው ወይስ እየተቀየረ መጥቷል? ቴክሳስ ደግሞ ለጥቁሮች የሚመች አካባቢ አልነበረም ይባላል። አሁንስ ይሄ ለውጥ አለው ወይ? አሁን የእርስዎ ልጆች ከእናንተ ትውልድ የእርስዎ ልጆች የተሻለ ከሌሎች ማህበረሰቦች ጋር አብሮ የመኖር ፍላጎታቸውም ከፍተኛ እንደሆነ፣ እንቅስቃሴያቸውም አጥጋቢ እንደሆነ ባሉበት ማህበረሰብ ውስጥ እንደ ኮሚኒቲ ሲደራጁም በዛው ከማህበረሰቡ ጋራ እንደሆነ ነግረውኛል። እና ልጆቹ በዚህ በኩል ያላቸው ግንኙነትስ እንዴት ነው?
የዚህ የኢትዮጵያኖች መሰባሰብ እንትን ሁለት መልክ አለው። በአብዛኛው የማየው ፖዘቲቭ ሳይድ ነው። ኢትዮጵያውያኖች አሁን አሜሪካን ሀገር እንደ ሀገራቸው መኖር ጀምረዋል። ይሄ አባባል ምን ማለት ነው? ኢትዮጵያውያን ፕሮፌሽናል ስለሚፈልጉት ነገር በሙሉ ሰርቪስ የሚሰጡ ኢትዮጵያውያኖች አሉ። ጠበቆች አሉ፣ አካውንታንትስ አሉ፣ የተለያየ ፊልድ ሪል ስቴት ኤጀንትስ አሉ። አንድ ኢትዮጵያዊ ሰርቪስ በሚፈልግበት ጊዜ የራሱ በቋንቋ የሚያናግረው የሚያምነው ሳይኮሎጂውን የሚረዳ አይነት ሰው ሰርቪስ የሚሰጠው ማግኘት ቀላል ነገር አይደለም። ለሁለቱም ይጠቅማል። አንዱ ለዚህ ለፕሮፌሽናሉም የቢዝነስ ምንጩ ነው። ኮሚኒቲውም በራሱ ወገን መታገዙ ጥሩ ኦፖርቹኒቲ ነው። በዛ መንገድ ጥሩ ነው መደጋገፍ መቻሉ እና ይሄ ኦፖርቹኒቲ መኖር በዚህ መልክ መኖር መቻሉ። በአንዳንድ አካባቢ ደግሞ ሁልጊዜ አንድ ላይ ተሰባስበው እንትን ማለት የሶሻል ኢንቴግሬሽን ሊያመጣ የሚችለውን ኦፖርቹኒቲ ኢንተርምስ ኦፍ ቋንቋን ማሻሻል፣ ባህልን ማስፋት፣ ፖለቲካ ፓርቲሲፔሽን ይህን የመሳሰሉ ነገሮች ላይ ደግሞ የሚገድቡ አሉ። በእርግጥ የኢትዮጵያን ኮሚኒቲ በሂውስተን ፖለቲካሊ አክቲቭ የሆነ ኮሚኒቲ ነው። ከኮንግሬስ ሰዎቻችን ጋር በጣም የቀረበ ግንኙነት አለን። በእኛ ኢቨንትስ ላይ የኮንግሬስ ውመናችን ብዙ ጊዜ ትገኛለች፣ ሚሼል ጃክሰን ሊ። ከመጀመሪያ ጀምሮ ኮንግሬስ ውመን ከመሆናው ሲጀምሩ ከጎኗ ነበር። ያንን ሪኮርድ አይስታለች፣ በበዓላችንም ላይ ትገኛለች፣ ችግራችንንም ልንነጋ ስንፈልግ አለች አብረን እና ይህን አይነት እንትን አለ፣ ፓርቲሲፔሽን አለ። ግን በግራስሩት ሌቭል የቀድሞ ትውልድ ብዙ ፓርቲሲፔሽን የለውም። ልጆቹ ላይ ጥሩ ነው ያለው።
ከቀድሞ ጀምሮ አብረናት ስለነበርን ስላሉ ብዬ ነው ለኮንግሬስ ውመኗ። ይሄ ማለት እንግዲህ ምንድን ነው? ገና በምርጫም በምንም መሳተፍ ድጋፍ ማድረግን ይጨምራል አይደለ? እንደ ኮሚኒቲ
የመጀመሪያ ሙከራዋ ለዳኛ ለመሆን ያደረገችው ድድር ነው። በዛም ጊዜ ከጉና ቆመን ካምፔነር ገንላታል አግዘናታል።
ይሄ እንግዲህ ገንዘብ መዋጮም ይኖራል።
መዋጮም አለ። አከባቢ ላይ የሷን ስምና ምረጥዋት የሚል ወረቀት ነበተናል። እሱም ሁሉ እንትን ይላል። ቮለንቲሪ ማድረግ አለ በስራ ላይ ያን ሁሉ ያጠቃልላል። ኮንግረሱን ከመሆኗ በፊት የሲቲ ካውንስል ሜምበር ሆና ስትመረጥም የኢትዮጵያ ኮሚኒቲ ድጋፍ አልተለያትም። እሷ የያዘችው ዲስትሪክት 18 ዲስትሪክት ሚኬሊላንድ የነበረ ዲስትሪክት ነው። ሚኬሊላንድ የኢትዮጵያ ወዳጅ ነው።
ህይወቱም ያለፈው እዛ ነው።
እኔ ሚኬሊላንድን ገና እዚህ ሀገር ስመጣ ነው የማውቀው። 73 እኔ ከኢትዮጵያ መጥቼ እሱ 73 ኢትዮጵያ ነበር። ኢትዮጵያ ሄዶ ኢትዮጵያን እንዴት እንደሚወድ ከዛ እንደገጣሚ ተመልሶ ነው። በገጣሚ ተገናኝተን ከኢትዮጵያ ሄዶ እንደመጣ ጫወተኝ። ከዚያ ጊዜ ጀምሮ ወዳጆችንም ፋርማሲን ያጠናው ግን በፖለቲክስ ነው የቀጠለው። መጀመሪያ እዚህ የስቴቱ ሬፕሬዘንታቲቭ ነበር። በኋላ የባርብራ ጆርዳን የምትባል በጣም ፓወርፉል የሆነች የኮንግረስ ውመን እሷ ሪታየር ስትደርግ በዛ ቦታ ገባ። እሱ በአደጋ ኢትዮጵያ ውስጥ ሲሞት ሌላ አንድ ሁለት ሰዎች ገብተው ነበር። ከዛ በኋላ ሽላ ጀክሰን ገባች። እሷ ከገባች በኋላ ይዛለች ልክ እንደነሱ እንግዲህ የራሱ አንደርስቷ ይዘዋለች ቦታ እና ከእሷ ጋር አሁን በጣም ጥሩ ሪሌሽን አለው። ኮሚኒቲ ማድረግ የሚገባውን በሁሉም ስቴት ያለው ኢትዮጵያዊ አሜሪካን ፖለቲክስ ኢንፍሉንስ ማድረግ ከፈለገ ኢትዮጵያንም በአሜሪካ ላይ የምታደርገውን ተጽዕኖም ለማቆም ሆነ አሜሪካ ላይ ኢትዮጵያ የምታደርገውንም አስተዋጽኦ ከፍ ለማድረግ ሎቢ ለማድረግ ሁሉም በየአካባቢው ኮንግረስ መኑ ጋር የግድ መስራት አለበት። ቅርበት እና አሉ ድርጅቶችም አሉ ያንን የሚያደርጉ ኢትዮጵያን አሜሪካን ሲቪክ ካውንስል የሚባል ድርጅት አለ። በዛ በኩልም የሚደረግ ጥረት አለ። ይህንን ለማድረግ ሎቢ ማድረግ አዌርነስ ክሬት ለማድረግ ኮሚኒቲው የሚያቅ ስለ ኢትዮጵያ ምን ይባላል ይታሰባል የሚለውን የሚሰሩ እንዲያቁም ዮሴፍ የሚመሩት ድርጅትም አለ። ናሽናል ሌቭል
አላው።
በሎካል ሌቭል ደግሞ ሁሉም ኮሚኒቲ በራሱ ከራሱ ኮንግሬስ እና ሴኔተሮች ጋር የግድ መስራት አስፈላጊ ነው። ሪጋርድለስ ኦፍ ዘ ፓርቲ አፊሌሽን ማለት ሪፐብሊካን ዲሞክራሲ ሳይሆን ኢትዮጵያን ይረዳሉ ብለው የሚያስባቸው ሰዎች ጋር መስራት በጣም አስፈላጊ ነው።
እንግዲህ ብዙ ጊዜ ወጣቶቹ በቅርብ ጊዜ መጡት በብዙ ስራ ይጠመዳሉ። እንግዲህ አንድ ሰው ሁለት ስራ ይሰራል ይባላል ያድካሚ ሊሆን ይችላልና እዚህ ላይ አጽንኦት እንዲሰጡት ፈልጌ ነው። ይሄ መሳተፍ በአገሪቷ የፖለቲካ ሁኔታ ውስጥ መሳተፍ በተለይ ዜግነት ያገኙ ሰዎች አስፈላጊ እንደሆነ ተጨማሪ እንዲሰጡበት ስለፈለኩኝ ነው። አቶ ከበደ
እሱ እንግዲህ መስራታቸው ሁለት ስራ መስራታቸውና እድሜያቸው የፈቅድበት ጊዜ መሮጡና ቤተሰቦቻቸውና ራሳቸውን ስታብሊሽ ለማድረግ የመፈለጋቸው በጣም ኢንካሬጅ የሚደረግ ነው። ጊዜያቸው አልባሌ ቦታ ከመጥፋቱ ሁለትም ስራ ሰርተው ምንም ብለው ቤተሰቦቻቸውንና የራሳቸውን ኢኮኖሚክ ቤዝ ለማስተካከል ለወደፊትም ለትሮታቸውም አስፈላጊ የሆኑትን መሰረት መጣል አስፈላጊ ነው። ግን ከዛም ጋር በተጨማሪ በእርግጥ የሀገራቸው ጉዳይ ደግሞ ያገባናል ነው የሚሉት። እኔ ኢትዮጵያዊ የሆነው ስለ ሀገሩ ጉዳይ የማይቆረቆር የማያወራ ኢትዮጵያዊ አጋጥሞኝ አያውቅም። ስንገናኝም የሀገራችን ጉዳይ ነው የምንወረው። ብንስማማም ባንስማማም በሀገራችን ጉዳይ ነው የምንጨጋጨው። እሱ መለያየቱ ችግር የለውም። ያሰብ ልኝነቱ ግን ያገባናል ነው የምንለው። ግን ያንን ወደ ተግባር ለመቀየር ያሉትን ሁኔታዎች መጠቀምና የግድ ከላርጀር ኮሚኒቲው ጋር ምርጫ መሳተፍ እና ይህን ስራ የሚሰሩ ድርጅቶችን ናሽናል ሌቭል መደገፍ ይሄ የግድ ይላል ብዬ ነው የሚመስለው። ይሄ ደግሞ በብዛት ወጣቱ የተሰባሰበው በቸርች አካባቢ ነው። በተለያየ ዲኖሚኔሽን ቢሆን ይሄ በሃይማኖት መሪዎቹ በኩል የግድ መነገር አለበት። ወጣቱ ፓርቲስፔት እንዲያደርግ የሃይማኖት አባቶች አላቸው እድል ይህን ነገር ማድረግ ተሳተፉ የሚል ኢንካሬጅ ማድረግ ማስተማር በሁሉም ዲኖሚኔሽን መነገር ያለበት ነገር ነው። በቀሌም ብሎ አንድ ሰው የግድ እንትን ማድረግ ሳይሆን ግን ፓርቲስፔሽን ኢምፖርታንት እንደሆነና በተለይ ተሰባስበው ድምፅ መስጠት ለእኛም ለራሳችን ለሀገራችን ብቻ ሳይሆን
እዚህም ላለ
እዚህም ሀገር ሲቲውን ኢንፍሉንስ ለማድረግ በስቴት ደረጃም ኢንፍሉንስ ማድረግ የምንችልበትን ሁኔታ ተሰባስበው ቦት ማድረጉ እና ያንን ማሳየቱ በጣም አስፈላጊ ነው።
የዩስተን ነዋሪ የሆኑት የዛሬ እንግዳችን አቶ ከበደ ገብራይ በሙያቸው ኢንጂነር ሆኖ እንጂ አብዛኛውን የሥራ ዘመናቸውን ያሳለፉት በዓለም አቀፍ የስደተኞች ማስፈር ፕሮግራም ሥራ ነው። ይህ የሸገር 102 ነጥብ 1 የጨዋታ እንግዳ ዝግጅት ነው። በረፍት ቀናችሁ ከኛ ጋር ስለሆናችሁ ደስታችን ወሰን የለውም።
ከበደ እንግዲህ ኢትዮጵያውያን ደግሞ ማይሳተፉባቸው የሚባሉ የሥራ መስኮች አሉ እዚህ ሀገር ላይ። ያው እርግጥ ዜግነት መውሰድ ያስፈልጋል በውትድርና ውስጥ ለመግባት። አሁን ይታያሉ እንደዛ አይነት በተለይ ሁለተኛ ትውልድ የሚባለው ይሳተፋል።
ውትድርና ለመግባት ዜግነት የለም። ማንንም ወታደር ሆኖ ማገልገል ይችላል። እንደውም ወታደር ውስጥ ያገለገሉ ዜግነታቸው ነጭስ ለማድረግ እንደውም የሚሰጣቸው እንደ ነጥብ እና እንደያዝላቸው አለ ለሥራም ለምንም ቤትራን ነበር ያገልግልሃል ወይ ይሄን በር ይከፍታል። ብዙ ኦፖርቹኒቲ ሳይ
አውሮፕላን ላይ ለመሳፈር እንኳን ቅድሚያ ይሰጣል።
አዎ በተለይ አክቲቭ ዲዩቲ ላይ ያሉት አሁን ይሰጣቸዋል ቅድሚያ ይሰጣቸዋል። ግን ስራ ለመቀጠልም ማመልከቻ ላይ ይጠይቃል። ሌላ ብዙ ቤኒፊት አለ። ትምህርት ላይ መንግስት ድጋፍ ያደርጋል ለአገልግሎት ልጆች። ቤት መግዛት ላይ መንግስት ድጋፍ ያደርጋል እና በዛ በጣም ጥቅም አለው። ፕላስ እሱ ብቻ አይደለም ሚሊተሪ ውስጥም ትምህርት አለ። በሙያ ያስተምራሉ ያሰለጥናሉ። እና አይ ቲንክ ብዙ ኢትዮጵያውያኖች የሚጠቀሙበት ይመስለኛል። እኔ በአሁኑ ጊዜ በአርሚም በመሪንም በእንትንም የሚገቡ ልጆች አሉ በኔቪም። እኔ ሁለት ያጎት ልጆቼ አርሚ ውስጥ አገልግለዋል። አንደኛው ትምህርት ዘምሮበት በእነሱ ክፍለው አስተምረውት ራይዞ ስራል። ሌላኛው እስከ ቅርብ ጊዜ ድረስ በዛ በአርሚ ውስጥ በተማረው ሙያ ሌላ ሰው ሊገባበት የማይችል የሴኪሪቲ ክሊራንስ የሚጠይቅ ቦታ ላይ ይሰራ ነበር። ከዚያ ግን ሁሉ ጥቅም ነው እና አይ ቲንክ ብዙዎቹ ያውቃሉ የሚጠቀሙበታልም የሚል እንትን አለ። ግምታለኝ ሁሉም ባይሆን ስዋል የሚጠቀሙበት።
ከአሜሪካ በዓሎች የሚያስደስቱት የትኛው ነው?
ከአሜሪካ በዓል ኦፍኮርስ ክሪስማስ በጣም ትልቅ በዓል ነው። አሜሪካ ነገር በጣም በከፍተኛ ደረጃ ላይ የሚከበር ስለሆነ ከቴሌቪዥኑ ከኮሜርሻሉ የስትሪት እና የሰፈር ዲኮሬሽኑ ጀምሮ ሙድ ውስጥ ያስገባል። የበዓል አይነት ስሜት ውስጥ ያስገባል። ሀገር ቤት በዓል ሲመጣ ይሄ መንገድ ላይ የሚነዳው በጉ፣ ከብቱ፣ ቄጤማ በየቦታው እሱ የአመት በዓል ስሜትን ከአመት በዓሉ ከን በፊት እንትን እንደሚለው
እንደሚፈጥረው
እና እዛ ስሜት ውስጥ እንደሚያስገባው ክርስትማስም ቀደም ብሎ ለአንድ ወር ከበዓሉ በፊት እንደዛ አይነት ሁኔታ የሚፈጥርትን አለው እና ክርስትማስ በጣም ደስ የሚል በዓል ነው።
ኢትዮጵያውያን ከሚደራጁባቸው መንገዶች አንዱ እድር አለ። እድር አለው ትርሶ?
እድር ውስጥ አልገባሁም አሁን ለመግባት ያሰብኩ ነው። ግን ሌላ ተመሳሳይ እድር ነው እሱም ራሱ አምሳሎሚ የሚባል አለ። እሱ ውስጥ አለው። አምሳሎሚ ምንድን ነው? የተወሰነ ገንዘብ ይቀመጥና እዛ ውስጥ ሰው ከሞተ ያ ገንዘብ ይከፈላል እና ያንን ለመተካት
እንደገና መዋጮ
ይደረጋል። እና ግን በወር ሬጉላር ክፍያ ያለበት አይነት ነገር አይደለም። ሌላ ደግሞ ከዚያ በፊት የተቋቋመ ጠንከር ያለ እድር አለ። እዛ ውስጥ የለሁበትም ግን መኖር አለብኝ ብዬ አስባለሁ።
ሌላው እቁብ ነው እንግዲህ። እሱም የተወሰነ ማህበረሰብ ክፍል ነው ወይንስ ሁሉም እቁብ ይኖረዋል?
የተወሰነ ነው እቁብ። ያው የመተማመን የጓደኝነት ነው። የተወሰኑ ግሩፖች እቁብ ውስጥ ያሉ አሉ። እኔም የነበርኩባቸው አሉ። ወደ ኢትዮጵያ ከሄድኩ በኋላ ደግሞ የተቋረጡ አሉ። በዛ ፓርቲስፔት ማለት ጥሩ ገንዘብ የመቆጠቢያና የመረዳጃ ዘዴ ነው። በኢትዮጵያ ነት ብቻ ሳይሆን በሌሎች ኮሚኒቲዎችም አለ። እሱ
አለ። እንደዛ
ቬትናሞች አሁን በዚህ በኩል በጣም ጎበዝ ናቸው። ገንዘቡን ሰብስበው ቢዝነስ ነው የሚከፍቱት። እና አንዱ ቢዝነስ ይከፍቱለታል። የሚቀጥለው እኮ ለሌላ ስመጣ ደግሞ ለሌላው እንደዚያ ያደርጋሉ። በእንደዚህ አይነት ይረዳዳሉ።
ስፖርት የኢትዮጵያውያን የእግር ኳስ ማህበር እዚህ ነው የተመሰረተው የሚል ነገር ሰምቼ ነበር በቀደም። እርስዎ ተሳትፈውበታል? በእግር ኳስ ተጫዋችነት ነው?
በተጫዋችነት ማለት ያው የቲም ውስጥ የሚያጫውት ችሎታ ባይኖረኝም ያው ለጤና እሁድ እሁድ ዜና ሲጀመር
የጤና ቡድን ሆኖ ነው የተጀመረው።
ቡድን ሆኖ ነው የተጀመረው እና በዛ ተጀምሮ ብርሃኑ የሚባል እዚህ ሂውስተን ከዲሲ አካባቢ ሙቭ አድርጎ የመጣ ቦስተንም ዲሲም እንደዚህ አካባቢ ስለማይቃቸው ግብዣውን አድርጎ የመጀመሪያው ቶርናመንት ሂውስተን እንዲካሄድ ያደረገው ብርሃን ነው። ሂውስተን ኦፍኮርስ የመጀመሪያው ጀማሪ ቢሆን ያንን ለማስጀመር ደግሞ ዋናው አስተዋጽኦ የብርሃን ነው ብዬ ነው ማስበው። እና በእርግጥ አሁን ተጀምሮ ስክሴስፉል ሆኖ ለረዥም ጊዜ የቆየና ብዙ ኢትዮጵያኖችን የሚያገናኝ ድርጅት ሆኗል። እና ዩስተም አመጀመሩም በጣም እንኩራበት
አንድ ቋሚ ነገር ተገኝቷል። ቤተክርስቲያኖችስ አሉ? የተለያዩ ቤተክርስቲያኖች በተለያዩ እምነት ውስጥ ያሉ ኢትዮጵያውያንን የሚያደራጁ አሉ? እዚህ
ቤተክርስቲያኖች ብዙ አሉ። የኦርቶዶክስ ምን ወደ አራት ደርሷል። አሁን ትልቁ መድኃኔዓለም ነው። እንዳጋጣሚ ሆኖ የመድኃኔዓለም ሲጀመር በእኛ በኩል የመጣ ሪፊውጂ ነው ምክንያት የሆነው። እሱን ለመጀመር ፍሬም ይባላል። ራሱን ለማስቻል ጥያቄ እናደርጋለን። ምን ተምረሃል? ምን ስርተሃል? ስንል ኬዝ ነበርኩ አለ። እኔና የእሱ ኬዝ ማኔጀሩ ሚካኤል አየለ ይባላል። በቅርቡ ጊዜ አርፏል። እሱ ይባለው ሚካኤልና ልት መካከልና ቦታ እንፈልግለት የሰውዬ ስቦቹን የሚያሰባሰብበትና ሰርቪስ የሚሰጥበት ብለን እሱን ግን ስራ መያዝ አለበት። እዚህ ሀገር በቅስና ስራ መስራት አትችልም፣ አታገኝም። ሌላ ስራ መስራት ፈቃደኛ እስከሆንክ ድረስ ይህንን ማድረግ እንሞክራለን አለን። ሚካኤል የኢጂፕሽያን ቸርች ነበረ። እዚህ እነሱን ሄዱ ሲያነጋግራቸው አምጠው አሉት። ሄደ፣ ከእኛ ጋር ያገለግላል፣ ችግር የለም ሲል እዛ የሚሄዱ ኢትዮጵያኖች እናቶች አይተውት በጣም ተደሰቱ። እኛ እንዳሰብነው ሌላ ስራ መስራት ሳይሆን እንደውም ከኛ እንትን አውጥተው እኛ የምንቆይበት ዌልከም ሴንተር አለ፣ መቆያ ቤት አውጥተው ቤት ተከራይተው ቤቱን ፍርሽ አድርገው ራሳቸው ሁሉም ነገር ችለው ወሰዱት። ማህበሩ በዛ ምክንያት ሆኖ
የመጀመሪያው ቤተክርስቲያን
ለመቋቋም የተጀመረው በዛ ነው።
በጣም ይገርማል። አሁን እርግጠኛ ነኝ ትልቅ ቤተክርስቲያን ሆኗል።
በጣም ትልቅ ቤተክርስቲያን ነው። በጣም ብዙ ምዕመናን ይሰበስባሉ። ከአንድም አልፎ አራት ደርሷል። አሁን ልደታ ማርያም፣ በዓታ ማርያም እንደዚህ አሉ። የመድኃኔዓለም ነው አሉ። በሌላውም ደግሞ በፕሮቴስታንት በኩልም እንደዚሁ እርግጠኛ አይደለሁም ስንት ፕሮቴስታንት እንዳለ። በጣም ትልቅ ነው። አንደኛው የተለየ አቶ ተስፋ የሚያስተምሩበት ፓስተር የሆነበት በጣም ትልቅ የፕሮቴስታንት ቤተክርስቲያን እንዳለ አውቃለሁ። እስላሞች ከኛ የሚለያቸው የኢትዮጵያ እስላም ምናምን የሚባል
የለም።
አንድ ቦታ አንድ መስጊድ ነው የሚሄዱት። በዚህ የግል ማህበር ሊኖራቸው ይችላል የራሳቸው። በመስክ በኩል የኢትዮጵያ የለም፣ በባህል
የለም። ልክ ነው። አቶ ከበደ እንግዲህ እርስዎ 50 ዓመት የኖሩበት አሜሪካ በአጠቃላይ ሲመለከቱት ምን አስተማሩ? እርሶስ ለአዲስ መጪ ኢትዮጵያውያን ምን ይመክራሉ? አንድ ሰው ምን ብሎ ነበር? ሰው አሜሪካ የመጀመሪያ ምክር ስራ አትናቅ የሚል ነው ብለው ነበረ።
ስራ አይናቅም አሜሪካን ሀገር። አሜሪካኖች የስራ ክብር አላቸው። የሚሰራ ሰው ያከብራሉ፣ ያሳድጋሉ። በትንሽ ዝቅተኛ ስራ ሆቴል ውስጥ ጀምረው ትልልቅ ቦታ የደረሱ ሰዎችም አሉ። አንዱ እሱ ነው። ሁለት፣ አንድ ሰው አሜሪካን ሀገር አንድ ስራ ሳይልም ጀመረ ማለት እድሜ ልኩን ያን ስራ መስራት ማለት አይደለም። ለጊዜ ያለበትን ችግር ይወጣበታል፣ ደግሞ የተሻለ ስራ ይፈልጋል። ራሱን እያሻሻለም ኔትወርኩንም እያሰፋ ስራ እንትን ማለት ይችላል። አሜሪካን በጣም ትልቁ ነገር ብዙ ኢትዮጵያውያኖች ፕሮባብሊ ልብ የማይሉት ነገር ኔትወርኪንግ በጣም ይሰራል። የአንድ መስሪያ ቤት ሰው የተሻለ ቦታ ላይ ሲደርስ አብሮት የሰሩትን የራሱን ሰዎች ነው የሚሰበስበው። ኢትዮጵያኖች ምናልባት ይህንን ይወቁ አይወቁ አላውቅም፣ ዛት ኔትወርክ ጓደኞቻቸውን በስራ ቦታ የሚያገኛቸውን አጥብቀው መያዝ አለባቸው። ግንኙነታቸው መቀጠል አለበት። ቢኮዝ ያ ሰው የት እንደሚደርስ፣ ምን አይነት ቦታ እንደሚደርስ፣ ምን አይነት እድል ሊከፍትላቸው በር ሊከፍትላቸው እንደሚችል አይታወቅም። ኢትስ ቬሪ ኢምፖርታንት። አሜሪካን ሀገር እንደዛ ነው የሚሰራው። አንድ ባንክ ማኔጀር የነበረ ሰው ከፍ ብለው ሌላ ባንክ ሲሄድ የመጀመሪያ የሚሰበስበው አብሮት የሚሰሩትን ጥሩ ሰራተኞች ጓደኞችን ወደዛ እንትን የሚለው እና በሁሉም ፊልድ እንደዛ ነው። ሆቴል የሚሰራውም፣ አካውንቲንግ ፈርም የሚሰራውም፣ በምንም የሚሰራው ያ ኔትወርክ ኢዝ ቬሪ ኢምፖርታንት። እንደዛ ነው የሚሰራው እና የእርስ በርሳችን ብቻ በቂ አይደለም። ከሌላው ኮሚኒቲ ጋር ኢንቴግሬሽን እና ሪሌሽኑን ኪፕ ማድረግ ምንም እኮ ከባድ ነገር አይደለም። አመት በዓል ደግሞ እንኳን አደረሳችሁ ማለት ካርድ ድሮፕ ማድረግ ይሄ ነው። ኔትወርክ መጠበቅ ማለት እኮ በየቀኑ የግድ ስልክ እየደወሉ ማውራት ማለት አይደለም። ያንን ጓደኝነት አለው እንዴት ነህ የሚለውን አረሳውም የሚለውን ሜሴጅ ማስተላለፉ ጥሩ ነው፣ ለብዙ ነገር ይረዳል። እንደዚህ ነው ያለኝ።
እንግዲህ እኛ ከደጅ ሆነን ስንመለከተው እርስዎ ያሉበት ከተማም ሆነ የአሜሪካ ግዛት ከነዳጅ ጋር የሚገናኝ ነው እና በነዳጅ ሀብታም የሆነ ግዛት ክፍለ ሀገር ጠቅላይ ግዛት ነው እና ይሄ ለነዋሪው ምን ጥቅም ይሰጣል?
በጣም ትልቅ ጥቅም አለው። ኢኮኖሚው በዛ ላይ መሰረት ያደረገ ዓለም ኢነርጂ ሴንተር ነው የሚባለው። ለምሳሌ ሂውስተን ትልልቅ የነዳጅ ኮርፖሬሽንስ ዋና ጽህፈት ቤታቸው ሂውስተን ያለው ሼል፣ ኤክሶን፣ ሼቭሮን፣ ቴክሳኮ ሁሉም እዚህ ነው ትልልቅ እንትናቸው። እና በቢሮ መስራት ብቻ ሳይሆን በጣም ብዙ ነዳጅ ሪፋይነሪዎች ሂውስተን ያሉት። የሂውስተን ፖርት ከአሜሪካ ሶስተኛ ነው። ሶስተኛነቱ ምንድነው? በእንትን ነው፣ በሎድ ብዛት። በብዛት የሚመጣው ሎድ ክሩድ ኦይል ነው፣ ከገልፍ ሀገሮች ከምናምን ሀገሮች የሚመጣው የሚጠራው እዚህ ነው። ከእሱ ጋር ተያያዥነት ያላቸው ብዙ ኬሚካል ፋክተሪዎች አሉ። እነዚህ ሁሉ ከዚህ ከነዳጅ ኮርፖሬሽንስ ጋር የተያያዙ ናቸው። በጣም በብዙ ሺህ የሚቆጠሩ ሰዎች በዛ ይሰራሉ። በጣም ጥሩ ገንዘብ ይከፈላቸዋል። እና መሰረቱ እሱ ነው። በተለይ ለዩስትን አሁን ኦፍኮርስ ኢኮኖሚያቸውን ዳይቨርሲፋይ እያደረጉ ሄደዋል። የሜዲካል ሴንተሩ በጣም ትልቅ ነው። የዩስትን ኦልሞስት አንድ ሰፈር ማለት ይቻላል። ብዙ ሆስፒታሎች አሉ፣ ብዙ ስፔሻሊስቶች አሉ፣ በጣም ብዙ ሰራተኞች አሉ። እና እነሱ በጣም ብዙ ሺህ ልጆች ያሰራሉ። በተለይ ጥቁሩን የሚመለከት ቅድም ለጥቁር ኦፖርቹኒቲ በሚል በዛ ኤሪያ ላይ ከፍሮንት ዴስክ ጀምሮ ላብ ቴክኒሽያን ጀምሮ ዶክተርስ ጀምሮ በሁሉም ፊልድ በብዛት ጥቁሮች ተጠቃሚ የሆኑበት ኤሪያ ቢኖር የዚህ የሜዲካል ፋሲሊቲዎች ጋር ያለ የስራ እድል ነው። እና ከዛም የተለየ የቴክሳስ በአጠቃላይ የኢንከም ታክስ የለውም። ስለዚህ የፌዴራል ታክስ ነው እንጂ የስቴት ታክስ ኢንከም ላይ ስለሌለ ያም አትራክት እያደረጋቸው ወደዚህ ሙሉ የሚያደርጉ ሰዎች አሉ። ሌበር ሎው ለአሰሪ የሚያደላ ስለሆነ ኢንቨስተርስ አሰሪዎች ብዙም የሌበር የምናምን ችግር ያለበት አካባቢ ላይ ያሉት እዚህ አካባቢ ጋር ኢንቨስት ማድረግ ስለሚፈልጉ ወደዚህ ብዙ ሙሉ የሚያደርጉ አሉ። ሪል ስቴት ዋጋ ከሌላው ሲወዳደር ስለሚረክስ በዛም ብለው የሚመጡ አሉ። ልጅ ለማሳደግ በጣም የተመቸ ሁኔታ አለ። መኖሪያ ቤቱ ግቢው ሰፋፊ ሴፍ የሆነ ጥሩ የትምህርት ቤት ዲስትሪክቶች ያሉበት ስለሆነ ብዙ ሰዎች ሂውስተንን እንደመኖሪያቸው ይወዱታል። እና በነዚህ አይነት ሁኔታ ነው።
እርስዎም 50 ዓመት እዚህ የቆዩት በዚህ ምክንያት ነው?
እኔ እንኳን እንደዚህ አይነት ይሄ ኦፖርቹኒቲ አለ የሚል እያመዛዘንኩ ሳይሆን የአጋጣሚ ነገር ነው።
እህል ውሃ የሚባለው
አለ ያው ሌላ ቦታ ሄዶ አዲስ መሆን ያለመፈለግም ስንፍናም ሊሆን ይችላል። ደግሞ ምንም ዩስተን ያጣሁት የተጎዳሁት ነገር የለም በሀገሬ ማለት ነው።
እውነት ነው።
ሌላ ቦታ ሄዶ እንደ አዲስ መጀመሩ ብዙም አይታየኝም።
እንግዲህ ቴክሳስ መለያው ሰፊ ባርኔጣ ማድረግ እና ይሄ ቡትስ ጫማ ማድረግ ነው። እና ያ ነው እውነት ነው። እርስዎ ያደርጋሉ ሰፊ ባርኔጣ?
አላደርግም። ብዙም እንደሚባለውም አይደለም። ሂውስተን የዘመ ሜትሮፖሊታን ሲቲ ነው። በጣም የብዙ አገር ሰዎች የሚኖሩበት ከተማ ነው። ካውቦይ የምናየው በአመት አንዴ ሮዲዮ የሚባል የካውቦይ ሾው አለ። ይሄ ቡል የሚጋልቡ የከብት ምናምን ሾው ምናምን የተደረገበት ትልቅ ሾው አለ።
እዚህ ነው የሚካሄደው?
እዚህ ከተማ ውስጥ የሬናንት ኢነርጂ የሚባል ስቴዲየም አለ። እዛ አካባቢ ነው የሚካሄደው። በጣም ትልቅ ሾው ነው። የቴክሳስ ውስጥ ያሉ ካውቦዎች በሙሉ የትሬል ራይድ የሚሉት አለ። በፈረስና በጋሪ ሆነው ነው የሚመጡት ከየአካባቢው። እና አንዳንዶቹ ከወር ከምናምን በላይ ሁሉ ይወስድባቸዋል ለዛ በዓል እዚህ ለመድረስ።
ይገርማል።
እና ካውቦይ የምናየው ያን ጊዜ ነው።
እንደ ቀደጅ እንደምናስበው
ደብቆች እንደሚያስበው የካውቦይ ሀትና ቡት የሚያደርግ ብዙ
የለበትም። በጣም በጣም አመሰግናለሁ አቶ ከበደ። ረጅም ሰዓት ፈጅተን ጥሩ ተነጋገርን። ሙዚቃ ላይ እንዴት ኖት?
እንግዲህ ምርጫ ከሆነ የምጠይቅኝ
አሁን
የጥላሁን ሁሉም በሀገር ነው የሚባለውን
እሱ ደስ ይሎታል?
ደስ ይለኛል።
ከዚህስ የሚሰሙት ጆሮ የለመደው ሙዚቃ ምንድን ነው? አሜሪካን ሲኖሩ
ነርጋ በጣም ወደው ጃዝ ሙዚቃ ነው። በወጣትነቴ ጃዝ ክለቦች አዘወትር ነበር። የጃዝ ሙዚሽያን ጓደኞቹም ነበሩኝ፣ እነሱንም ከተላቸውም ነበሩ። እዚህ ክለብ ደስ ይባል፣ እዛ ክለብ ደስ ይባል። የጃዝ ሙዚቃ በጣም ወዳለሁ።
በጣም አመሰግናለሁ አቶ ከበደ። እርስዎ መጨመር የሚፈልጉት ነገር ካለ መጨመር እንችላለን፣ መደምደሜ ሀሳብ ካሉት።
እኔም በጣም ደስተኛ ነኝ ይህን ቃለ መጠይቅ በማድረጌ። መጨረሻ ላይ የምለው ነገር ሀገራችንን ሰላም አድርጎልን፣ ቅድም እንዳልኩት ሁሉም በሀገር ነው እንዳልኩት፣ በሀገራችን ተሰብስበን ከቤተሰቦቻችን ጋር በባህላችን በቋንቋችን ሁላችንም ተሰባስበን የሚኖርበት ሁኔታ የእግዚአብሔር ፈቃድ ሆኖ በአጭር ጊዜ ውስጥ እንዲመጣልን እመኛለሁ።
አሜን። ቤተሰብ አሉ እንግዲህ ወላጆቹን አላገኙአቸውም ረጅም ጊዜ እዚህ በመቆየቱ ነው ወይንስ ተገናኝታችሁ ነበር?
ወላጆቹ በህይወት ያሉም ግን በህይወት ያሉ ከዚህ በፊት እንዳልኩሽ ያኔ ለስብሰባ ሄጄ ተስሬ እንደገና ተመልሼ 28 ዘይ ቆየሁበት አንዱ ምክንያት ከወላጆቹ ጋር ጊዜ ለማሳለፍ ነው። ያንን እድል አግኝቻለሁ።
በህይወት ነበሩ የዛን ጊዜ?
በህይወት ነበሩ። አባቴንም እንደሚጨርሻ ደግሞ ላይ እዚህ ሀገራም ትቼ ማሳከም እድሉም ገጥሞኛል። እናቴን ግን ባላሰብኩት ሁኔታ መጥተውም ማንም ሳልስማ ነው ያረችው። ያው ዘኔ ይበረታል እዛ ላይ እግዚአብሔር ፈቃድ ነው ምችም ማለት በህይወት እያለሁ የማየት እድሉም ማግኘቴ በጣም ደስ ይለኛል።
በጣም እሺ፣ እሺ። አቶ ከበደ በጣም አመሰግናለሁ እንደገና እግዚአብሔር ይስጥልኝ።